ከመናገሻዋ አዲስ አበባ በስተምስራቅ 515 ኪሎ ሜትር ርቀት ላይ በምትገኘው ሐረር ከተማ ቀበሌ 10 እና 16 እየተባለ በሚጠራው አካባቢ ሁለት የተለያዩ የመኖሪያ ግቢዎች ይገኛሉ። ግቢዎቹ 25 ወንድና 15 ሴት ተማሪዎችን በአንድነት ይዘዋል። ተማሪዎቹ ከጎዳና ላይ የተሰበሰቡ ናቸው። አሰባሳቢው ደግሞ ብቸኝነትና የጎዳና ህይወትን የቀመሰው የዛሬው መምህር ተስፋ አለባቸው ነው። በሁለቱ መኖሪያ ግቢ ውስጥ ያሉት ተማሪዎች ሁሉም አሳዛኝ የልጅነት ታሪክ አላቸው። በህፃንነት እድሜያቸው በድህነትና በቤተሰብ እጦት መከራን ገፉ፣ ለነገ ግን ብዙ ተስፋን የሰነቁ ናቸው። አንዳንዶቹ ደግሞ ተስፋ የመቁረጥ ስሜት የሚደመጥባቸው ናቸው። የተማሪዎቹ ህይወት የሚጀምረው ከድህነትና ከቤተሰብ ማጣት ነው። አንዳንዶቹ በወላጆቻቸው የማሳደግ አቅም እጦት ምክንያት ለጎዳና ተዳርገው የነበሩ ናቸው። ያንዳንዶቹ ወላጆች ደግሞ ገና በልጅነት እድሜያቸው በሞት ተለይተዋቸዋል። የጥቂቶቹ እናቶች በሴተኛ ዳሪነት ንግድ ላይ የተሰማሩ በመሆናቸው ልጆቻቸውን ማሳደግ ሲያቅታቸው ነው ጎዳና ላይ የጣሏቸው። አንዳንዶቹ ተማሪዎች እዛው ሐረር ከተማ የተወለዱ ናቸው። ሌሎቹ ደግሞ ከተለያየ ከተማ ነው ወደዛ ሄዱት። መብራቱ ታደሰ ከነዚህ ተማሪዎች አንዱ ነው። በጉራጌ ዞን በቡታጅራ ከተማ የሚገኙ ቤተሰቦቹ በማሳደጊያ እጦት ምክንያት ሐረር ለሚገኙ ዘመዶቻቸው ሰጡት።
የተወለድኩ ቡታጅራ ህፃነት የሚሰዎችን አርማ ቤተሰቦች አቅም ስለሌላቸው እዚህ ሰጥተው ነበር ለዘመድ ማለት ነው። እና እዚህ እየኖር እዛ እነሱ እንደ ራሳቸው ልጆች እንትን አይደለም።
ከዚያ ለጎዳና ህይወት ተዳረገ፣ ግን ትምህርቱን አላቋረጠም። ቦቴ የተባለ በሚጠራው አካባቢ ለሴተኛ አዳሪዎች ከሩቅ ቦታ ውሃ እየቀዳ ስለሚያመጣላቸው በሚሰጡት ገንዘብ እየታገዘ ትምህርቱን ቀጠለ።
መብራት ታደሰ ይባላሉ። በጎዳና ህይወት 4 ዓመት ተፈልሳለሁ። በጎዳና ህይወት ብዙ ችግሮች አሉ። የማደሪያ ቦታ የለም። እንዲህ በቃ ምግብ ምናምን የለም ልብስ እና በቃ ያው እርስ በርስ እየተረዳዳ ነው የምኖረው።
እንደ መብራቱ ሁሉ ከህፃንነት ጀምሮ እስከ አፍላው የወጣትነት እድሜ ክልል ውስጥ የሚገኙ ወጣቶች አሉ። ገና በ8 ዓመት እድሜው የጎዳና ህይወትን የቀመሰው ተስፋ አለባቸው ኑሮ ሻል ሲልለት ከ1 ዓመት በፊት ወደ እነዚህ የጎዳና ላይ ተዳዳሪዎች ሄደ። ተስፋ የ26 ዓመት ወጣት ነው። ተወልዶ ያደገው ሐረር ከተማ ነው። በልጅነት እድሜው አባቱን አያውቀውም። እናቱ ከእርሱ አባት ልጅ መውለዷ ስላልተወደደላት ከቤተሰቦቿ ተነጥላ ብቻዋን ነበር ያሳደገችው።
ያው ሌሊት ላይ ነው ያንን ነገር የምትሸጠው። እንግዲህ ሎዞች አሉ አይደለ? እነሱን ወደ ጅቡቲ መስመር ነበር የሚወስዱት እና በዛት ሌሊት ላይ ነበር ስራው። ፋቱ የሽታ ይዛት ወደ 3 ወር የተኛቸው። ከ3 ወር በኋላ ነው ሳለት ሞት የቻለችው። ያም ይህ የማተያቱ ተማሪ ነበር።
እናቱ ከሞተች በኋላ ማንም የሚያስጠጋው ዘመድ ስላላገኘ ቀደም ሲል ይኖርበት በነበረው 4ኛ እየተባለ በሚጠራው ሰፈር መኖር ጀመረ። የአካባቢው ነዋሪዎችና የገብርኤል ቤተክርስቲያን ሰንበት ትምህርት ቤት ተማሪዎች እንዲሁም የሰፈር ጓደኞቹ ጭምር የሚሰጡትን ምግብ እየበላ እስከ 13 ዓመቱ ዘለቀ። ከዚህ ግሜ በኋላ ረዳት ማግኘት አስቸጋሪ ስለሆነበት ለሰው ስራ መስራት እንደጀመረ ይናገራል። ምግብ ሳይበላ የሚውልበትና የሚያጭበት ቀናት በርካታ እንደነበሩም ይገልጻል።
ስለዚህ መስራት አለብኝ ሰፈር ውሃ መቅዳት ጀመርኩኝ። በሰፈር ሰዎች ቀደም ወደ ሆቴሎች የቆየ ሆቴሎች የተጠዋት ክፍልቶች ከመሄዴ በፊት ቤቃኖችን ገልጬ ውሃ ሰርቼ እሄዳለሁ። ቀን ስመጣ ቁሳሽ አድፋለሁ። በእንዲህ ዘመት ላይ ሰርቼ ማታ ላይ ወደ ቤት ሄዳዎች ጥናት ይናካይዛለሁ።
ተስፋ እነዚህን ሁሉ ጥረቶች አድርጎ 10ኛ ክፍል ሲደርስ ወደ መምህራን ማሰልጠኛ ገብቶ ትምህርቱን ጨረሰ። በዚህ ሁሉ ጉዞ ውስጥ አንድ አላማ ነበረው።
እኔ ባለፍኩበት መንገድ ሌሎቹ መሄድ እንደሌለባቸውም አውቃለሁ። ስለዚህ ያንን ለማድረግ ደግሞ የራሴ ፍቅር ነበረኝ። የተወሰነ ጊዜ በጣም ጠንክሬ እሰራለሁ። ከሰራው በኋላ የሆነች ነገር ካገኘ አንድ ልጅ፣ ከዛ ደግሞ 2 ልጅ እያልኩኝ ሌሎቹን የምረዳበትን ነገር ማመቻቸት ካለብኝ ጊዜ ወሰኝ ነበር።
ተስፋ ያስበውን አደረገ። እዛው ሐረር ከተማ ውስጥ መጀመሪያ አንዲት ልጅ ማስተማር ጀመረ። ጠንክሮ ሰርቶ ግለሰብ፣ ድርጅት፣ የመንግስት መስሪያ ቤት በሐረር ከተማ ያገኘውን ሁሉ አስተባብሮ ጎዳና ላይ የሚገኙ ተማሪዎችን መርዳት ጀመረ። ሲጀምረው አንድ ጊዜ ብቻ ለመርዳት ነበር። ነገር ግን ጠጋ ብሎ የሁሉንም ታሪክ ሲያዳምጥ እዛው ባሉበት ሆነው ትምህርታቸውን እንዲቀጥሉ ማድረግ ጀመረ። መብራቱ ከነዚህ ተማሪዎች አንዱ ነው። ቢማር ውጤት ሊያመጣ እንደሚችል የገባው ከተስፋ ጋር ከተገናኘ በኋላ እንደሆነ ይናገራል። ተስፋ ተማሪዎቹ መጀመሪያ እዛው ባሉበት ትምህርት እንዲጀምሩ ነው ያደረገው። ምግብን በተመለከተ ደግሞ አንድ ነገር ዘየደ። በሐረር ከተማ የሚገኙ ሆቴል ቤቶችን አነጋግሮ የተራረፉ ምግቦች በየተራ እንዲሰጧቸው ጠየቀ። ፈቃደኛ ሆኑላቸው። መብራቱ ምግቡን በተመለከተ በየተራ ተረዳድተው ያመጡ መማር መቀጠላቸውን ይናገራል።
አሁን ከኛ ያነሱ ልጆች አሉ፣ ትናንሽ ልጆች 10 ዓመታቸው ምናምን። እነሱ አሉ በየሆቴሎች ማለት ሁለት ሁለት የሚረዱት አሉ ተሳም ማለት ነው። እና እነሱን በሚያመጡትና እኛም ደግሞ ከዚህ በፊት የምናወጣበት ቡሌ ምናምን እንደዚህ የተራርፍን ብመጣል እና ያው የጠዋት እኛ ጠዋት ከሄደን የከሰዓት ተማሪዎች አውጥቶ ጠብቁ ነው። እነሱ ደግሞ ራሱኛ ደግሞ መክሰስ አውጥቶ ጠብቃቸዋል።
ተስፋ በወቅቱ ከጎዳና ላይ ለሰበሰባቸው 89 ተማሪዎች የራሱን የህይወት ታሪክ ስለነገራቸው ተስፋን አደረጉ። ዩኒፎርማቸውን እየለበሱ ደብተራቸውን አንጠልጥለው ወደ ትምህርት ቤት ሄዱ።
ከልጆቹ ጋር በጣም ተነጋገርን። ወደፊት የተሻለ ነገር እንደሚመጣ፣ ዛሬ ላይ ግን ያለን ነገር ሁሉ መስዋዕትነት ከፍለ መማር እንዳለብን የኔንም ላይፍ ነገርኳቸው። በጣም አለቀሱ፣ በጣም ተሰማቸው። እንማራለን ምንም ችግር የለውም ብለው ጀመሩ። 89 ቁርስ ብቻ ነበር እየበሉ የሚሄዱት። ከዛ በኋላ ሲመለሱ አሁን የጠዋት ተማሪ ሆነ እኔ ቁርስ አበለዋለሁ፣ ተምሮ ይመጣል። ሲመጣ ደግሞ ምሳ ከሆቴሎች የተራረፈ ይፈልጋል። ዩኒፎርምን ደግሞ አካባቢ ፖሊስ ጣቢያ አለና እዛ ያስቀምጣሉ። ማስቀምጫ ሰጥተዋል። የከሰዓት ተማሪ ነው ደግሞ ቁርስ ይፈልጋል። እኔ ምሳ አብልቼ ይሄዳል፣ ሲመጣ እራትም ይፈልጋል። ያንን ማድረግ ስንጀምር ልጆች ወደ ሰበስ መንደጋገፍ ጀመሩ። የከሰዓቱ ተማሪ ጠዋት ላይ ቁርሱን ይበላና ለከሰዓቱ ምግብ ተረፋፊ አውጥቶ ይጠብቀዋል።
40ዎቹ 25 ወንድና 15 ሴት ተማሪዎች ጠንካራ ሆኑ። በዚህ ውስጥ እድሜያቸው ከ6 እስከ 17 ዓመት የሆኑ ልጆች ይገኛሉ። ከክፍሏ አንደኛ፣ ከአጠቃላይ ትምህርት ቤቱ ሁለተኛ የወጣች 11ኛ ክፍል ተማሪን ጨምሮ በትምህርታቸው ጠንካራ የሆኑ ተማሪዎች አሉ። እነዚህን ተማሪዎች ቆይታ የተቀላቀለችው የትነበርሽ አያሌው 16 ዓመቷ ነው። በሐረር ከተማ ነው ተወልዳ ያደገችው። የየትነበርሽ ልጅነት ታሪክ ለአንድ ልጅ እድገት የሚያስፈልገው በጣም ጥቂት ነገር እንኳን የተሟላለት አልነበረም። እናትና አባቷ ማየት የተሳናቸው ናቸው። ሁለቱም ስላሴ በተባለ ቤተክርስቲያን ደጅ ላይ የላስቲክ ሸራ ወጥረው ላስቲክ አንጥፈው በልመና የሚያገኙትን ምግብ እየመገቡ ነው እሷንና ወንድሟን ያሳደጓቸው። እድገቷን ጠይቂያት ነበር።
ቸውኔ ይችላል። እናቴ እኔ ነው የምኖረው። እኛ ስላሴ ነበር የምንኖረው ቤተክርስቲያኑ ጋር እና የሆነች ትንሽ እየቤት አገኘንና ገባን።
የት ነው እሱ?
ቤረስም።
ምን ይባላል ሰፈሩ?
ቄራ ሰፈር ይባላል።
እሺ፣ እዛ እንዴት ነበር የምትኖሩት?
ስላሴ ያ መንገድ ላይ ነው። በሸራ ወጥረ
ምግብ ከየት ታመጣላችሁ?
ይሰጣል። እዛ ሰዎች ይዘው ይመጣሉ ቤተክርስቲያን የሚሄዱ።
እሺ።
እና እነሱ ይሰጡናል።
ቤት ተከራይታችሁ ስትገቡ እየከፈላችሁ ነው የገባችሁት?
ኧረ ተከራይተን አይደለም። እዛ ሰፈር የድሆች ሰፈር ነው፣ ምንም የሌላቸው ትንሽ ትንሽ እየቤት አለ። እዛ ነው የገባነው።
ምግብ እስኪ የት አምታችሁ ትበላላችሁ?
ቤተክርስቲያን ይሄዳሉ፣ ይሰጧቸዋል፣ እንትን ይላሉ።
እንደዚህ ሁኔታ ነው ትምህርት የጀመርሽው? የት ነበር የምትማሪው? በዚህ ሁኔታ
መልካም ገር የሚባል ትምህርት ነው።
ምን በነፃ ነበር የሚያስተምሩሽ? እንዴት ትከታተያለሽ ታዲያ ትምህርትሽን? እንግዲህ ልብስ አለ፣ ጫማ አለ፣ ለትምህርት የሚያስፈልግ መረጃ አለ። እስቲ እንዴት አድርገሽ ትምህርትሽን እንደተማርሽ ንገሪ።
ኧረ እኔ እንደ ሌሎች ምናምን ብዙ ማልበት ምናምን ነው አልከበደም።
እንዴት አልከበደኝም?
ያው ዩኒፎርም አይደል ትምህርት ቤት የምንለብሰው?
እሺ።
እና ሰፈርሽን ያው ድሪያዎች ምናምን ብዙ ምንትን አለ።
በዚህ ሁኔታ እስከ ስንት ተማርሽ?
አሁን 10ኛ ክፍል ነው።
በትምህርትሽ እንዴት ነሽ? ጎበዝ ነሽ? ሰነፍ ነሽ?
ሰነፍ አይደለሁም። አሁን የ10ኛ ክፍል ተማሪ ነኝ። እስካሁን የደረጃ ተማሪ ነኝ ከኬጂ ጀምሮ። አሁን ማትሪክን በጥሩ ውጤት ለማለፍ እያጠናሁ ነው።
ለምንድን ነው የምትማሪው?
አንደኛ ቤተሰቦችን እንደዚህ ሆኖ አሳድገው እነሱን ውለታቸውን ለመክፈል፣ ሁለተኛ ደግሞ ያው በምንመርጠው ሙያ ሀገሬን ለማገልገል።
ትምህርት ታጠኛለሽ በደንብ? ስለዚህ ምንድን ነው አላማሽ?
ያው አሁን ማትሪክ አይደለም ጥሩ ውጤት አምጥቼ ወደ ትሪፕ ገብቼ ያው ዩኒቨርሲቲ መግባት ፈልጋለሁ።
እና ህልምሽን ታሳካለሽ?
አሳካለሁ።
በፊት ከእናት አባቶች ጋር ባለሽ ጊዜ የነበረሽን የቀን ውሎ ንገሪኝ እስኪ።
ጠዋት እነሳለሁ፣ እናቴን ቤተ ክርስቲያን ይሸታለሁ፣ ድጋሚ ቤቶች ለባብሼ ወደ ትምህርት ቤት ይላል። እሷን ደግሞ ጎረቤቶች የምናመጣት ከዛ ማለት ነው። እና እኔ ትምህርት ቤት እዛ ነበረ ሙሉ ትንሽ ራቅ ስለሚል ከሰፈሩ ታናሽ ወንድሜም ተማሪ ስለሆነ ታናሽ ያመጣታል። እኔ ያው እዛ ውልና 10 ሰዓት ወደ ቤት ሄዳለሁ እና ያው እዛ አጥንቼ እተኛለሁ።
ወንድምሽ ስንተኛ ክፍል ነው?
አሁን 6ኛ ክፍል ነው።
እሱንስ ማን ይረዳዋል?
እሱን እዚህ ተስፋ በዛ ሆነ አንዳንድ ነገር ይረዳዋል። ለምሳሌ ዶክተር ምናምን ይገዛለታል።
ተስፋ ጋር ከገባሽ በኋላ የተቀየረ ነገር አለ በህይወትሽ ላይ?
አዎ።
ምን ተቀየረ?
ለምሳሌ ዶክተር ፈጣፍቶች ማገኛለሁ፣ ልብስ ምናምን ይገዛልኛል፣ ቅባቶች ምናምን አይጓድ።
የት ነበርሽ በዚህ ሁኔታ እስከ 9 ክፍል ከተማረች በኋላ ነው? በዚህ አመት የተስፋ ልጆች ተቀላቀለችው። ደጋግሜ ምን ቢሟላላት እንደምትፈልግ ጠየኳት። መልሷ ምንም አሁን ሁሉ ነገር ተሟልቶልኛል።
በፊት ያው ለትምህርት የሚረዱኝን አንዳንድ መጽሐፍ ምናምን አላገኝም ነበር። አሁን ግን ሁሉንም በተሟላ ሁኔታ አግኝቻለሁ እና እሱን በማንበብ የበለጠ ውጤት ለማምጣት እሱ መጽሐፉ መረርቶኛል።
እሷን የሚያሳስባት ከጀመረችው ትምህርቷ ሳትፈናቀል በቶሎ ለቤተሰቦቿ መድረስ ነው። የት ነበርሽ 6ኛ ክፍል የሚማረው ታናሽ ወንድሟ ጠንክሮ እንዲያጠና የምትመክረውም ለዚህ እንደሆነ ነግራኛለች። መንፈሳቸው ጠንካራ የሆኑ ተማሪዎች እንዳሉት ሁሉ ያለፉበትን መንገድ መናገር የሚከብዳቸው ልባቸው በሐዘን የተሰበሩ ተማሪዎች አሉ። ገሊላ ሰለሞን ከነዚህ ውስጥ አንዷ ነች። ገሊላ አሁን የኮሌጅ ተማሪ ናት። የምትኖረው ሌላ ቦታ ነው። ግን በተስፋ አማካኝነት ጥቂት እርዳታ ታገኛለች። ተስፋ እንደነገረኝ ግቢ ውስጥ አስገብቶ ማስተማር የማይችለውን በውጭ ይረዳቸዋል። ሐረር የሚገኘው የሬፍት ቫሊ ኮሌጅ የነጻ ትምህርት ዕድል ሰጥቷት የተማረች ነው።
እናቴም አባቴም አላውቃቸውም። ማዘር እኔ ወልደኝ ሞቴክስ እንደወለደች ማለት
ነው። አባትሽ ማን እንደሆነ አታውቂም?
አባቴም ሞቷል። እሱም 3 ዓመት የሆነ ነው የሞተው እና ሁለቱንም አላውቃቸውም።
እና ማን አሳደገሽ?
ታዎች ጎረቤቶች ነበሩ፣ ይረዱኝ ነበር። ከአንድ ቤት ሲያልኩ ነበር። ያው ከልጅነቴ ጀምሮ የሰው ቤት መጥረግ መላላት እንደሳያስ ነው።
እና አሁን የት ነው ያለሽው?
አሁን ወደ ጓደኛ ያሉት አንድ አብረኛ የተማረች ማለት ነው። ሰችን እንዳያስለ የእሷ ቤተሰቦች ጋር ነው የምኖረው። ግን ያው በዚህ ላይ ብዙ ጭንቀት አለብኝ። ጭንቀቶችን ለማንም ስለማላቀፍ ስለሚያመኝም ትንሽ ግራ ይገባኛል። ለዛም
ምንድን ነው ጭንቀትሽ?
እኔ በህይወት የሚጨነቀው ለትምህርቴ እና ለወደፊት ለመሆነው ነገር ነው እንጂ ለጊዜያዊ ነገር ብዙ ትኩረት አልሰጠም።
ምንድን ነው በትምህርትሽ የሚያስጨንቅሽ? ምንድን ነው
አሁን? ባለፈው ነበር ማትሪክ መስጠት ማለት ነው።
10ኛ ክፍል?
አዎ። በጣም በችግር ነበር የተማርኩት ካልሳት ማለት ነው። እውነቴን ነው የምልሽ፣ ቁርሴን ብበላ ምሳዬን አልበላም። እንደዛ እየሰማሁ ሆስፒታል እየገባሁ 3 ቀን ሁላ ምግብ ሳልበላ በ4ኛ በልቼ የሆነ እንቁላል የሚመስል ነገር ሁላ እያስመለሰኝ ነበር ሁላ በጣም ያመኛለስ ሲል አሁን ድረስ ጨጓራ በሽተኛ ነኝ። ታውቂያለሽ? እና ብቻ ይደብራል ነገሮች እንዳለ ማለት ነው።
እሺ፣ እንደሱ ሆነሽ ትምህርትሽን እየተማርሽ ነው?
አዎ፣ እንደዛ ሆኖ እየተማርኩ ነው። ብዙ ደግሞ አሁን የምጠለልበት ቤት ማለት ነው፣ እኔ ከምማርበት ኮሌጁ የደርሶ መልስ በታክሲ ነው የምትሄጂው። እውነቴን ነው የምልሽ፣ እኔ ማንም የታክሲ አይሰጠኝም። ተስፋ ነው የሚሰጠኝ ተስፋ የታክሲ ከሰጠኝ ከ10 ሰዓት ነው የምንማረው ቀኑ ሙሉ ማለት ነው። ምግብ ስለማላገኝ እዛው ትምህርት ቤት ጓሮ ግቢ ውስጥ ቁጭ ብዬ ውይ ላይብራሪ ውስጥ ቁጭ ብዬ እንደገና 8 ሰዓት ሲሆን ነገሩ ልክ 9 ሰዓት ማስታት ለቀቅ እጅ ቤት ካለ እበላለሁ፣ ከሌለ ካልሰጡኝ ዝም ብዬ ትኛል። እንደዛ ነው የምንማረው። ሀንዳውቶች አሉ ኮፒ ነው የሚያደርግልኝ ስንቸገረኛል። አሁን ደግሞ የባስ ብሎ አሁን የመጀመሪያ ሴሚስተር ውጤት ተለጥፏል። ግን በቃ አላ ትምህርት ቤቱን ትንሽ አስቸገረኝ። ስኮላር ነበረ። ስኮላሩን ዳይሬክተሩ ሊቀበሉ አልቻሉም።
ለምን?
ትንሽ የበፊቱ ሄዳችን ማለት ነው እንትነው ተቀይሯል። አሁን ደግሞ ይህን አሁን የገባው ሰውዬ በዚህ አመት ምንም አይነት ስኮላር አንሰጥም አለ። ገና የሚቀጥለው አመት ወረቀት ምናምን ታይቶ ተቀበሌ ምናምን አለ። ብቻ ያው ሶሲ እስከሚፈተን ድረስ ይህ ምናምን ወይ በግማሽ ወይ በንድ በሙሉ ምናምን አለ። እሺ ብቻ ዝም ብዬ እየገባሁ እየተማርኩ።
ምንድን ነው የምትማሪው?
ሚድዋይፈሪ ነርስ ነው የምማረው። ብቻ ነገሮች ይከብዳል። ታገዝ ከምገምታቸው በላይ ነው። ደግሞ በዚህ ላይ ማንም አጠገብ የለም። በጣም ተስፋ ቆርጣለሁ። ወንድም አለኝ፣ ግን ወንድሜ ታላቂ ነው። እሱም በመከራና በችግር ነው እዛ ጎንደር ካምፓስ የሚማሩ። በቃ ማንም ምንም የሚለን የለም። ታገልሽ እኔ ቢያንስ እንኳን ቢቸግረኝ ብታመምም ተስፋ ጋር የምመጣው ብዙ ጊዜ ብቻዬን መሆን ነው የምመርጠው። ምክንያቱም ማንም የኔን ችግር የሚረዳኝ የለም። ትምህርት ቤትም ሁሉም የራሳቸው ነገር አለ። ከኢንተርኔት ላይም አሳይመንት ሲሰጠን መስራት አልችልም፣ ምንም ነገር የለኝም፣ ስልክም የለኝም። እንደገና ኮፒ አርግ ይባላል፣ ያንንም ሀንድአውቶቹ ማምጣት አልችልም። ግን ውጤቴ ቢና ቢ ኤሲ ነው ማመጣው። ግን በቃ ምንም ማድረግ አልችልም፣ ከአቅሜ በላይ ሆነብኝ። በዚህ ሰው ምንም ተስፋ የለኝም። እግዚአብሔርን ተስፋ እያደረኩ ነው የምኖር። ቅጣ ትንሽ ውስጤ ስለሚመጣ ነው ታውቂያለሽ፣ ብዙ ነገሮችን ስላሳለፍኩ ነው። እንዲሁም ጊዜ ብነግርሽ ማለት ነው ጀበል የሚባል ቦታ አለ፣ እዛ ገብቼ ሰባት ያክስ ለመማር እዛ ሰው ቤት ስለመጥረግ ነው ብዬደው እና ሴት ሰዎቹ አይፈልግሽም ብለ እነት ነሚያፈርች ማዛ ረሳት ላይ
ለምንድን ነው የምትማሪው? እንደዚህ አሁን ምን ለውጥ ለማምጣት ነው የምትማሪው?
የራሴን ስራ እንዲኖረ እንፈልጋለን። ከዛ የራሴ ስራ ካለኝ እንደኔ ሆኖ ያደጉት ልጆች እንደኔ ሆኖ የሚማሩት ልጆች መርዳት ነው የሚፈልገው። ቀይ ነው ነገር እነቴ ነው።
እናትሽ ምንድን ነበር የምትሰራው?
እናቴ የቤት እመቤት ነበርሽ ነው ያዩ እና አባቴ ደግሞ እኔ ብዙም አላውቅም፣ ማለትም እንደተወለድኩ ስለሞቱ ያንንም አላውቅም። በማን በብዙ ሰው እጅ ነው ያደጉት።
ገሊላ ስሜቷን አምቃ መናገር ያቅታታል። ትምህርቷን የመጨረስ ጠንካራ ፍላጎት እንዳላት ደጋግማ ብትናገርም መከራዋ ጭንቀትን እንደፈጠረባት መሸሽ ግን ትቸገራለች። ተስፋ ልጆቹን ለማገዝ የወሰነው ከራሱ ታሪክ በተጨማሪ እንደ ገሊላ ያሉ በችግር እየተፈተኑ ለመማር የሚታትሩ ልጆችን ሳይ ነው። ጆን ሽባባው በዚህ ግቢ ውስጥ የሚገኝ ሌላው ጎበዝ ተማሪ እንደሆነ ተነግሮናል። 17 ዓመቱ ነው። 8ኛ ክፍል ነው። የተወለደው ቢሾፍቱ ከተማ ነው። እናቱ በልጅነቱ ነው የሞተችው። አባቱ ድሬዳዋ ይገኛል ስለተባለ ወደዚያው አቀና። አልተሳካለትም። ወደ ሐረር ከተማ ሄደና ለጎዳና ህይወት ተዳረገ።
እዚህ ከመጣ በኋላ ዛሬ ነው እግዚአብሔር እንዳለብኝ የሆነ ጥሩ ጥሩ ሰዎች ያጋጥሙኛ እዚህም የሆነ ሰው ጋር ቁጭ ይል ምናምን ነገር ትምህርት መማሩ ላይ አስጠልቶ ነበር እና አንዳንድ እዚህ የሆነ ኮካም አካባቢ ያለው ሰው ጓኝ ምናምን ነገር ያው ቢያንስ የማታ ጀምር እንደቀልድ ግን ብለህ ከምታመሽት ዞር ፈታ እንኳን ቀን ሰርተህ ከጨረስክ በኋላ እንደ መጀመሪያ የሚዲያን ከተማር ምናምን ነገር አለ። እሺ አልኩኝ። ማታ ማታ እንደቀልድ እየሄድኩ እማራለሁ። ያው እንደምቀልደውም ሳይሆን አሁን ጥሬ መማር አይነት ነው ጥሪኝ። ግን እንደዚህ እያልኩ እንደዚህ እያልኩ የሆነ አምስት ያክፍል ስደስ የሆነ ትንሽ የትምህርቱ ፍቅር የሆነ የሚመጣልኝም ውጤት የሆነ ሲሪዮስ እየሆንኩ መጣሁኝ። እዛ ወደ ቀን ሙሉ መቀየር ፈለኩ። እሱ ሞራል ሰጠኝ። በቃ የሚገርም ሰው ነው ስንታየው፣ በጣም የሚገርም ሰው ነው። ለህይወቴ ለውጥ እዚያ ያስቀመጠልኝ ሰው ነው ይመስለኝ። አሁን ላለሁበት ነገር እሱ ምናልባት ወደፊትም ለመደርስበት ነገር በህይወቴ የማረሰው ሰው ነው እና በሆነ አጋጣሚ ከተስፋ ጋር እንድገናኝ የዚሁ የእንታየው የአሰሪ ሚስት በሆነ ምክንያት ተገናኘ። እዛም በኋላ እሱ አወቀችኝ። እግዚአብሔር ይመስገን አሁን ደግሞ እናትና አባት ካላቸው ሆኖ እየተማርኩ ነው።
ጊዮን አሁን በትምህርቱ የደረጃ ተማሪ ነው። በከተማው የሚገኙ የተለያዩ ሆቴሎች ተከፋፍለው ምግብ ይሰጧቸዋል።
እናፈራለን፣ በየተራ እናፈራለን። ከሶስት ዳቦ ጋር እየበላን ጠዋት እንሄዳለን። ምሳ ሰዓት የተለያዩ ሆቴሎች ተመድበናል። ሆቴል እየሄደን እናመጣለን። በየተራ አንድ ሆቴል ላይ ሁለት ሶስት ልጆች አሉ፣ የተለያዩ ሆቴል ላይ ማለት ነው። ከኔ ጋር አንድ ልጅ አለ፣ ሁለት ነነዋል። ምሳ ሰዓት ላይ ሲያመጣል ራሱ አምጠኝ እኔ ያመጣለሁ።
ተማሪዎቹ ካለመብላት ወደ መብላት ከጎዳና ወደ መኖሪያ ቤት ስለገቡ ድምጻቸው ላይ የጥንካሬ መንፈስ ይሰማል። ተስፋ እንደሚለውም ሁሉም ተማሪዎች ከትምህርታቸው ጎን ለጎን የራሳቸው ተሰጥኦ አላቸው።
በአንሳ ክፍል ልቁ 17 ዓመት ያልኩሽ 10ኛ ክፍል ተማሪ ነው። በአሁኑ ዓመት ከወንዶቹ ግቢ አንድ ማቴክ ተፈታኛለኝ፣ አንድ ሚኒስትሪ ተፈታኛለኝ። ከሴቶቹ ግቢ ደግሞ 11ኛ ክፍል ተማሪ ነች። 3-4 አምጥታ ነው ያለፈችው ወደ 11 ማትሪክን ማለት ነው። ከሷ በተጨማሪ እንትን ላይም እዛ ሴቶቹ ግቢ ላይ አንድ ማቴክ ተፈታኛለች። እንደ አጋጣሚ እናቷ የዛሬ ዓመት ነው የህይወት የተለየቻት። ጂኤስ መስቤት ላይ ዘሆን ሁለተኛ ነው የወጣችው። ከክላሷ ደግሞ አንደኛ ነው የወጣችው። 9ኛ ክፍል ላይ ሁለተኛ ደረጃ ትምህርት ቤትን ማለት ነው። አሁን ማስተር ተፈታኝ ነች። ሚኒስትሪ ተፈታኝ ሴቶች አንዳለኝ። ከትምህርታቸው ባሻገር ደግሞ የራሳቸው ታለንት አላቸው ሁሉም ማለት ነው። እነዛም ታለንታቸውን አይቼ በብዙ ክለቦች አስገብቻቸዋለሁ። ለምሳሌ 17 ዓመት ያልኩሽ የሐረር ሲቲ ስፖርት ክለብ አለ፣ ብሔራዊ ሊግ የሚጫወት እዛ የተጫወተ ይገኛል። አንድ ሰው አለ። ከሱ በተጨማሪ ደግሞ ህጻናት አሉ። የክልሉ 13 ዓመት ወክለው አምስት ህጻናት አሉ። አምስቱም የክልሉን አንደር 13 ወክለው ለክልሉ ተወዳድረው የመጡ አሉ። በቅርቡ አንድ ሳምንት ሄደው ቆይቶ ነው የመጡት። የዳንስ ቤት ያላቸው አሉ። የድራማ ምን የራሳቸው ታለንት አለ። ለስከምሽ ነገር ተመሳሳይ ነገር አታገኝ። ሁሉም ደንቴ ደግሞ ምን እንደምታቀያለሽ? ለምሳሌ ወንዶች እንግዲህ ስለ 25 ናቸው። 25ን 25 አመት ባህሪ ያላቸው ሁሉ የተለያየ ባህሪ አለ። ምትወጭላችሁ አንዱ ካንዱ የሚመሳሰለው እንታ የለም። እና ከዚህ ጋር ምን እንደባው
መብራቱ ከነዚህ አንዱ ነው። አሁን 10ኛ ክፍል ነው። ከክፍሉ 7ኛ እንደሚወጣ ነግሮኛል።
ጎዳና ህይወት ላይ ያለው ኳስ በጣም ወድ ነበር። ወድኛ እንኳን ተጫዋች ነው። አሽኒ ያየው ያው የነገረኝ ወደ ኳስ እንደገባ ነገረኝ። ያው እኔም ፕሮጀክት ገባሁ ሰርቲ ማለት ነው። ሰርቲን እየሰራሁ አሁን ደግሞ በሃር ሲቲ ስፖርት ክለብ እየጫወተው አሁን ከዛ ከጎዳናው ውስጥ ስወጣ ወደ ቢት በገባው በሰዓት ጥሩ ጊዜያት እያሳለፍኩ ነው። ብዙም የተመቻቸ ኑሮም ባይኖርም ያው ከጓደኞቼ ጋር እርስ በርስ እየተጋገዝን ያለውን ነገር እኩል እየተካፈልን አንወራለን።
ይሄን ለመቀጠል ትልቁ ችግሩ ትጥቅ መሆኑን ይናገራል።
ይሄ ጨዋታ ብትሆንም ማለት ባጀት የላቸውም። መጀመሪያ ሲያሰሩኝ ማለት እንዲህ ገንዘብ ይሰጣቸዋል ምናምን ብለው ነበር ያሰሩኝ። አሁን ደግሞ ባጀት ምንም የላቸውም። ያው ትጥቅ ምናምን የለም።
ለሁለቱ ግቢዎች በወር 9000 ብር ይከፍላሉ። ይህን ገንዘብ ከብዙ ሰዎች አሰባስበው እንደሚያገኙት ነው የነገረን። ልጆቹን ለማሳደግ የማያንኳኳው በር የለም። እንደነገረን የነዚህን ተማሪዎች ትምህርት ለማስጨረስ የቻለውን ያደርጋል። እቅድ ያወጣ ከምግብ እስከ ጽዳት አገልግሎት እርዳታ ይጠይቃል። ግቢ ውስጥ ያሉትን ተማሪዎች የሚያዩ የጎዳና ላይ ልጆች ደግሞ እኛንስ መቼ ነው የምታስገባን በሚል ጥያቄ ወጥረው ይዙታል። በተለይ ዝናብ ሲጥል እዚያ አካባቢ መጡና ድንጋይ ላይ ቁጭ ቁጭ ሲሉ ሳይ መፈጠር ይነጠላል ይላል።
በቃ አስገባንና ለልጆቹ ምሳ እናመላልስላቸዋለን፣ ቤት እናጸዳላቸዋለን፣ ልብሳቸውን እናጥባለን ይሉሻል። ለመግባት ካላቸው ጉጉት የተነሳ ማለት ነው። እንደዚህ አይነት ነገር ሲስተሚ ምን አይነት ሊኖርሽ ይገባል? በጣም የሚሰማኝ ማለት አሁን እኔ እያደረግኩት ባለው ነገር ምን ደስተኛ አይደለሁም። የኔ ደስታ እኔ ነገ ለልጆቹ ፎቅ ምናምን መስራት አይደለም፣ ዛሬ ላይ ለእነዚህ ልጆች ማስገባቴ ነው ለእኔ ትልቅ ደስታ።
ለምንድን ነው ደስተኛ ያልሆንከው? እያደረግኩ ባለው ነገር
በቃ ትንሽ እዚህ ጋር ሰርተሽ በቃ ጥሩ ደረጃ ላይ ነኝ ማለት ለእኔ እረክቻለሁ ሰክሰስፉል ብዬ ሳስብ እነዚህ ልጆች ደግሞ መጥተው እንግዲህ ስታያቸው እንደዚህ አይነት ሁኔታ ላይ ሲሆን ምን ደውታር የሚያስደስተው? መግባት እየቻሉ ነገር ግን በዚህ በትንሽ ነገር መግባት ሳይችሉ ሲገቡ ምንድን ነው በቃ ማለት በምንድን ነው ደስ ልደሰት የምችለው? ላዘ ስክል ግራ ይገባኛል። ዛሬ እነዚህ ላይ ልጆች አስገባው ብዬ ደስ ሲልኝ እዛ ውጭ ሆነው ደግሞ አስገባኝ ብሎ ስለምንሽ ምንም ወገን ዘመድ የሌለው ልጅ ምንድን ነው ታዲያ የምታደርጊ? የሚበላው ሲያጣ የሚጠጣው እያጣ ማረፊያ ቦታ ሳይኖረው አንንጃ የሚለብሱት ልብስ አንንጃ ብታይ እንደ በጣም የሚሰማሽ ከልብስ አቅም ራሱ ማለት ነው። አንዳንድ ጊዜ እንደውም ልጆችን በቃ ማለት ሰዎች እንደሚያመጡላቸው ልብሶች አሉ መዘነጫ ይሆናቸዋል ምናምን ብለው ማለት ነው። ገዝተው የሚያመጡላቸው ከቡቲኮች ምናምን በቃ አትልበሱላላቸዋል በቃ እነሱ ፊት እንዳትለብሱ አእምሯቸው ሊጎዳ ይችላል። በቃ የነሱ ነገር መፍትሄ እስካደረግ ድረስ በቃ ብዙ ዲፍረንስ ያላቸው እንዳይመስላቸው እንዳታደርጓቸው ላላሉ።
በዚህ ላይ አሁን መሰረት የያዙት ልጆች በተለያየ ምክንያት እንዳይደናቀፉ ሁሌም ደግሞ ከተረጅነት ወጥተው ሰርተው መማር እንዲችሉ ልብስ ማጠቢያ ማሽንና እንጀራ መጋገሪያ ቢያገኝ ተረዳድተው እንዲኖሩ ማድረግ እንደሚችል ይናገራል። የእርሱ የዘወትር ጭንቀት እንዲህ ያሰባሰባቸውን ጎበዝ ተማሪዎች ያሰቡበት ሳይደርሱ ባጭሩ እንዳይቀሩ ነው።
ሁልጊዜ እርዳታ ጠባቂ መሆንም የለበትም። እኔ ሰዎች ምናልባት አንድ ነገር ብቻ ነው ሁሉንም ላስቸግር የምፈልገው። ወንዶች ያሉበት ግቢ ላይ ያው ኪራይ ነው የምንከፍለው። እዛ ግቢ ላይ የልብስ ማጠቢያ ማሽን ተገዝቶ ለመትከል እቅዳለኝ። ያ ልብስ ማጠቢያ ማሽን ተገዝቶ ከገባ ልጆቹ የላንደሪ ስራ መስራት ይችላሉ። ግማሽ ቀን ነው ትምህርቱን ይማሩት፣ ግማሽ ቀን ይማራሉ፣ ግማሽ ቀን ይሰራሉ። የዛ ገቢ ይሁን የዛ ያሉትን እዛ ግቢ ያሉትን ልጆች ሊሸፍንልን ይችላል። ሆቴሎችም አናግረኝ ነበር እንጀራ በመጋገር እንደሚረከቡን ነግረውናል። ሴቶች ግቢ ላይ ደግሞ የእንጀራ መጋገሪያ የሴት ምጣዶች ምኖችን አሟልተን ይህን ነገር ለማድረግ አስበናል። ስለዚህ ይህን ማቴሪያል ብቻ የሚደግፍን ሰው ነው የሚፈልገው። በየወሩም እንዲረዱን ልጆቹ ውስጥም የተረጂነት ስሜት እርዳታ የማግኘት ስሜት እንዳይኖር እፈራለሁ። ከችግር አንጻር ምን እናደርጋለን? በአሁኑ ሰዓት ያው እንደዚህ ከጎዳና የመጡ ናቸው። እስቲ እናንተ ያቅማችሁ እርዳቸው ሲሉ ያው የመጡ ይጎበኛቸዋል እና የተለየ ስሜት ሊፈጥርባቸው ይችላል። ልጆቹ ከሌላው የተለየ ምን ብሎ ሊያስቡ ይችላሉ። ነገር ግን ይህንን የምናገኝ ከሆነ ግን አሁን ያልኩሽን 40 አይደለም ከዛም በላይ ብዙ ጎዳናዎች አሉ። ወላጅ አልባውን ህፃናት፣ በጣም ህፃናት እድሜያቸው ከ4 ዓመት እስከ 12 ዓመት ያሉ እንስሉን ማንሳት እንችላለን። እነዚህ ልጆች እነዚህ 40 ልጆች ማለትም 25 ወንድና 15 ሴቶች ከተረጅነት ስሜት ለማውጣት ብሎም ደግሞ ከነዚህ ካርዶ በተጨማሪ ሌሎች ሰዎችንም ሰኒዮር ሲመጣ ትምህርት መጨረሻ ነውና ሐምሌ ላይ ልጆችን ከጎዳና ላይ እናነሳለን። ሌሎች ተጨማሪዎችን እንደቀደ ያስኩት ምንድነው ሴቶች ግቢ 30 ልጆችን መያዝ ይችላል ግቢያቸው። ስለዚህ 15 ይጨምራሉ ማለት ነው። ሴት ወንዶች ግቢ ላይ ግቢው 35 ሰው መያዝ ይችላል። እዛ ላይም ደግሞ 10 ሰው ይጨምራሉ፣ 25 ልጆችን ይጨምራሉ ማለት ነው። ከዚህም የተሻለ ነገር ለመስራት እንደ ቀዲያስ ይዤ እየተንቀሳቀስኩት ያለው ነገር አለ። አንደኛ የወንዶች ግቢ ላይ የልብስ ማጠቢያ ማሽን በመጥቀም የላውንደሪ አገልግሎት ለህብረተሰቡ እየሰጠን ኢንካሞችን መሰብሰብ፣ ከዛ ያ ኢንካም ለልጆቹ ለትምህርታቸውም ለጤናቸውም ለምግባቸውም ለሁሉ ነገራቸው የሚሸፍንላቸው ለማድረግ አስቤ እየተንቀሳቀስኩ ነው። ከዛም በተጨማሪ ሴቶቹ ግቢ ላይ ደግሞ የእንጀራ መጋገሪያ በመክፈት ጋጋሪ ቀጥረን በልጆቹ ሳይሆን ጋጋሪ ቀጥረን ልጆቹ በጣም ኪዶች ናቸው ትምህርት ላይ ፎከስ እንዲያደርጉ ነው የምፈልገው። ከነዛ ህይወት ወጥቶ ማለት ነው እና ጋጋሪ ቀጥረን እንጀራዎችን እየጋገረ ለሆቴል ለማስረከብ እቅድ ይዣለሁ። ለነዚህ ነገር ማስፈጸሚያ ለልብስ ማጠቢያ ማሽኑ 50 ሺህ ብር፣ ለእንጀራ መጋገሪያውም 50 ሺህ ብር፣ ጠቅላላ 100 ሺህ ብር ነው በእቅድ ያስኩት። ይህን ነገር ለማድረግ እየተንቀሳቀስኩኝ ያለው የኑሮ ሁኔታም ይታወቃል እዚህ ያለንበት አካባቢ ማህበረሰቡም የራሱን ኑሮውን ለማሻሻል ደፋ ቀና የሚልበት ሁኔታ ላይ ነው ያለው እና ቢሆንም ግን ይህን ነገር ለማስተካከል እየተንቀሳቀስኩኝ ይገኛሉ።
በተጨማሪም ደግሞ የሚያጠኑበት መጽሐፍት እንዲሁም የግል ንጽህና መጠበቂያ ቁሶች ቢያገኙ ብዙ ነገሮችን እንደሚያቃልልላቸው ይናገራል። ጆን ናይት ነበር መሆን የሚፈልጉት ምኞት አለ።
እዚህ ያለንበት አካባቢ ማህበረሰቡም የራሱን ኑሮውን ለማሻሻል ደፋ ቀና የሚልበት ሁኔታ ላይ ነው ያለው እና ቢሆንም ግን ይህን ነገር ለማስተካከል እየተንቀሳቀስኩኝ ይገኛሉ።
በተጨማሪም ደግሞ የሚያጠኑበት መጽሐፍት እንዲሁም የግል ንጽህና መጠበቂያ ቁሶች ቢያገኙ ብዙ ነገሮችን እንደሚያቃልልላቸው ይናገራል። ጆን ናይት ነበር መሆን የሚፈልጉት ምኞት አለ።
ወደፊት የሆነ እኔ በራሴ የሆነ አሻራ ጥዬ ማለት ስለምፈልግ ብዙ ትኩረቴ በጣም ኢንተረስት ያለኝ ፖለቲካ ማወቅ በጣም ደስ ይለኛል። አንዳንድ ነገሮች እንደዚህ አይነት ነገር ላይ እንትናለኝ እና ሂስትሪ ምናምን ነገር ማጥራት።
ወደፊት መሆን ፈልገው ዶክተር ነው እና እዚሁ እንደነዚህ ህፃናትን መርዳት ፈልጋለሁ እና ዶክተር ለመሆን ደግሞ ለሱ የሚያግዘኝ ነገሮች ሁሉ አደርጋለሁ። እንትኖችንም ለመርዳት ደግሞ አንደኛ እነሱን መውደድ አለብኝ፣ ፍቅር ማግኘት መለማመድ አለብኝ። ምክንያቱም ሳድርግ ለመርዳት አሁን እኔ ስላየሁበት እየተረዳሁ ስለሆነ ሳድርግም በተሰንትን በረዱ ይልቅ እነሱንም ለሌሎቹ መርዳት ፈልጋለሁ።
ተስፋና ተማሪዎቹ እስካሁን እዚህ የደረስነው በእነሱ ድጋፍ ነው በማለት ደጋግመው የሐረር ከተማን ህዝብ ያመሰግናሉ።
ለሁሉም ነገር ግን ከልብ እናመሰግናለን። በጣም ነው የምንወዳቸው አይደል? እስቲ አንድ ጊዜ በጣም ነው የምንወዳቸው እናመሰግናለን።